ሰላም እንደምናመሻችሁ የጋቢና ቪ አድርጂ እለተ ማክሰኞ የካቲታን 2014 ዓመተ ምህረት ምሽት ዝግጅታችን ከአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ ጀምሯል። በምሽቱ መሰናዷችን ወቅታዊ ጉዳዮችን የሚዳስሱ እንዲሁም ወጣቶችን የሚያስተምሩ የሚያዝናኑ ያልናቸው ፕሮግራሞች አስተናግተናል። ከነዚህ መካከል ጥቂቶቹን እናሰማችሁ።
አመት አስተምሩ ሲጨርስ እነዛ ስፔሻል ያላቸው ልጆች ከስፔሻል ላይ ከሌላቸው ልጆች
የሰማችኋት ጽጌ ጠበቡ ትሰኛለች። ልዩ ፍላጎት ያላቸውን ህፃናት ቴክኖሎጂ በማስተማር ራሳቸውን እንዲችሉ የሚያደርግ ተቋም መስራች ናት። በዚህ ዙሪያ ዘገባ ይኖረናል።
ማሰግብሪያው አሁን በውስጡ ከ120 በላይ ምድቦች አሉት። እነዚህ ምድቦች ሆቴልን፣ ካፌን፣ ሌሎችንም የአርት ጋለሪዎችን እንደነዚህ አይነት ቦታዎችን ያቀፈ ነው።
አሁን ደግሞ የሰማችሁት አቤል አሻግሬ ኢትዮሎኬት የተሰኘ መተግበሪያ መስራች ነው። የምሽቱ ምዳችን ነው። አብራችሁን ከመሻችሁ ሌሎች ጥንቅሮችም ይኖሩናል። ፕሮግራሙን በመምራት ስምንሽ ቆየ፣ በማቀናበር ንጉሱ ታምሬ፣ እንዲሁም ፕሮግራሙን ካሰነዱ ሌሎች የአሜሪካ ድምጽ ባልደረቦች ጋር በመሆን አብረናችሁ እናመሻለን። በቅድሚያ ግን ከሀገር ውስጥና ከውጭ ያሰባሰብናቸውን ዜናዎች ኤደን ገረመው ታሰማናለች።
አመሰግናለሁ ስመኝሽ። አድማጮች በድጋሚ እንደምናምሽታችኋል። የተባበሩት መንግስታት ድርጅት ዋና ቃል አቀባይ ፍርሃን ሀቅ በትላንትናው ዕለት በነበራቸው ጋዜጣዊ መግለጫ ላይ የመንግስታቱ ድርጅት ምክትል ዋና ጸሐፊ አሚና መሐመድ ኢትዮጵያ ውስጥ መሆናቸውን አስተውሰው ወደ አማራ ክልል በማቅናት ከክልሉ ምክትል ፕሬዝዳንት በጦርነቱ ከተጎዱ ሰዎች፣ ሴቶችና ህጻናት ጋር መገናኘታቸውን አስተውቀዋል። በጉብኝቱ ላይ ሴቶችና ህጻናት የገጠማቸውን ለምክትል ዋና ጸሐፊዋ እንደተናገሩ ገልጸው ምክትል ዋና ጸሐፊዋም የተባበሩት መንግስታት ድርጅት በጾታዊ ጥቃት ላይ ዜሮ ቶለራንስ ወይም ምንም አይነት መቻቻልና መታገስ እንደሌለው አስተውቀዋል ብለዋል። ምክትል ዋና ጸሐፊዋ ጥቃት ለደረሰባቸው ሴቶች አካላዊና ስነልቦናዊ ድጋፍ ለማድረግ የተሐድሶ ማዕከላትን መልሶ ግንባታ እንደሚያሻና የጦርነቱ ዳፋ ከፍተኛ መሆኑንም ማስተዋወቃቸው ተገልጿል። ትናንት ማምሻውንም ወደ መቀሌ ያመሩት ምክትል ዋና ጸሐፊዋ በዛም ከክልሉ ፕሬዝዳንት ጋር የተገናኙ ሲሆን በመቀሌ አይደር ሆስፒታል ለተደፈሩ ሴቶች ሁለንተናዊ ድጋፍ የሚያደርጉን ማዕከልም ጎብኝተዋል። ምክትል ዋና ጸሐፊዋ ጎብኝታቸውን ወደ አፋርና ወደ ሶማሌ ክልል እንደሚቀጥሉም የድርጅቱ ቃል አቀባይ ፍራን ሀቅ አስተዋል። ደቡብ አፍሪካ ሁለት መንትያ ወንድማማቾችን ትላንት ሰኞ ዕለት በፕሪቶሪያ የሚገኙን የዩናይትድ ስቴትስን ኤምባሲ ለማጥቃትና አይኤስ የተሰኘውን የሽብር ቡድን ለመቀላቀል አቅደዋል በሚል ክስ ማሰሯን የሀገሪቱ መገናኛ ብዙሃን ዘገበ። ቶኒ ሊቶልሴና ብራንደን ሊቶልሴ የተሰኙት የ28 ዓመት ወንድማማቾች ዩሮፓን አቆጣጠር ከሰኔ 2016 ዓመተ ምህረት ጀምሮ በማቆያ ውስጥ እንደሚገኙም ታውቋል። ወንድማማቾቹ ከአቃቤ ሕግ ጋር በተደረገ ድርድር ጥፋተኝነታቸውን ማመናቸውንም የሀገሪቱ መገናኛ ብዙሃን የዘገቡ ሲሆን ከሰዓታት በኋላ ቶኒሊ የ11 ዓመት፣ ብራንደሊ ደግሞ የ8 ዓመት ቅጣት ተበይኖባቸዋል። ሁለቱም አይኤስን ለመቀላቀል ወደ ሶሪያ ለመጓዝ አቅደው እንደነበረ የተናገሩ ሲሆን በተጨማሪም ቶኒሊ በደቡብ አፍሪካ ውስጥ የሽብር ተግባር ለመፈጸም አሲረው እንደነበረ አምኗል። አቃቤ ሕግ በበኩሉ ወንድማማቾቹ በፕሪቶሪያ የሚገኙ የዩናይትድ ስቴትስ፣ የብሪታንያ፣ የሩሲያ አሊያም የፈረንሳይ ዲፕሎማቶችና የአይሁድ ተቋማትን የማጥቃት እቅድ ነበራቸው ብሏል። ዩናይትድ ስቴትስ በበኩሏ እንደ አውሮፓውያን አቆጣጠር በ2017 ዓ.ም ተመረጡ ወንድማማቾቹ በጥቁር መዝገብ ውስጥ አስፍራቸዋለች ሲል AFP የተሰኘው የዜና አውታር ዘግቧል። በማዳጋስካር ባለፈው ቅዳሜና እሁድ ከህንድ ውቅያኖስ የተነሳው ባቲ ሶሪያ የተሰኘው ከፍተኛ አውሎ ንፋስ 20 ሰዎችን ሲገድል ሌሎች 50 ሺህ የሚሆኑ ሰዎችን ለምርት የደረሰ ሰብልና ቀይ በማጥፋት ከመኖሪያቸው አፈናቅሏል። 30 ሚሊዮን ህዝብ ያላት ሀገሪቱ ከሁለት ሳምንታት በፊት የ55 ሰዎችን ህይወት ከቀጠፈውና 130 ሺህ ሰዎችን ካፈናቀለው አና ከተሰኘው አውሎ ንፋስና ወጀብ ካደረሰው ጉዳት ጋር እየታገለች ባለችበት ሰዓት ነው ይሄ ሁለተኛው አውሎ ንፋስ የተከሰተው። የአሁኑ አውሎ ንፋስም ቀድሞ በድርቅ ወደ ተጎዳውና የምግብ ችግር በነበረበት ደቡባዊ የሀገሪቱ ክፍለ ግዛት ላይ አስከፊ የሆነ ጉዳት ማድረሱን ሀገሪቱ ባለስልጣናት ተናግረዋል። በመጨረሻም ዩናይትድ ስቴትስ ትላንት ሰኞ እንደ አውሮፓውያን አቆጣጠር በነሐሴ 2021 ዓ.ም በካቡል አየር ማረፊያ አስከፊ የሆነ ጥቃት ያደረሱ የአይኤስአይኤስኬ መሪ የሆነውን ሳኑላህ ጋፋሪ ያለበትን ለጠቆመ የ10 ሚሊዮን ዶላር ሽልማት እንደምትሰጥ ይፋ አደረገች። የኪራሳን አውራጃ እስላማዊ መንግስት ወይም አይኤስአይኤስኬ የተሰኘው የአካባቢው እስላማዊ መንግስት እንደ አውሮፓውያን አቆጣጠር በ2014 ዓመተ ምህረት የተፈጠረ ሲሆን ከአካባቢው የቀድሞ ሲያሚውን እንደገኘ ተገልጿል። ከዛን ጊዜ አንስቶም በመዕራባውያን የሚደገፉ መንግስታትንም ሆነ ከታሊባን ጋር ሲዋጋ መቆየቱ ታውቋል። እንደ አውሮፓውያን አቆጣጠር በ2020 ዓመተ ምህረት ጋፋሪ በጽንፈኛ የአይኤስ ኬቡድን ተመርጦ በመላው አፍጋኒስታን ያሉ ጥቃቶችን ሲመራ መቆየቱንም ዩናይትድ ስቴትስ አስታውቃለች። ባለፈው ህዳር ወር ላይ ዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር መስሪያ ቤት ጋፋሪን የተለየ አልቀፍ ሽብርተኛ ሲል ሰይሞታል።
ኤደንን ለዜናው እናመሰግናለን። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ ያድሱ ስለደ ድምጽ ነው። ፕሮግራማችን በአጭር ሞገድ በ25 ሜትር ባንድ 12.40 ኪሎ ሄርዝ፣ በ19 ሜትር ባንድ 15580 ኪሎ ሄርዝ ይተላለፋል። በተጨማሪም ፕሮግራማችንን በዌብሳይታችንና በፌስቡክ የማህበራዊ ትስስር ገጻችን በቀጥታ መከታተል ትችላላችሁ። አሁን ወደ ቀዳሚው ዝግጅታችን እናልፋለን። የኢትዮጵያ ፕሬዝዳንት ሳህለወርቅ ዘውዴና የተባበሩት መንግስታት ድርጅት ምክትል ዋና ጸሐፊ አሚና መሐመድ የሶማሌ ክልል የተለያዩ አካባቢዎች በድርቅ ምክንያት ተፈናቅለው መጠለያ ጣቢያ ውስጥ የሚገኙ ተፈናቃዮችን ጎብኝተዋል። ፕሬዝዳንት ሳህለወርቅ ከቀያቸው ተፈናቅለው ፋፈን የተሰኘ ዞን የሚገኙ የድርቅ ተጎጂዎችን በስፍራው ተገኝተው ያነጋገሩ ሲሆን ጊዜያዊና ዘላቂ ያሏቸውን መፍትሄዎችን ተግባራዊ እንደሚያደርጉ ለተጎጂዎቹ ተናግረዋል። ከዚህ ጋር ተያይዞ ምስራቅ አፍሪካን እየጎዳ ባለው ድርቅ ሳቢያ ከተቸገሩ ሶማላውያን ከሀገራቸው ተሰደው ወደ ሶማሌ ክልል መግባት መጀመራቸውን የሶማሌ ክልል አስታውቋል። አዲስ ቸኮል ዝርዝር አለው።
ዛሬ ከሰዓት ጅጅጋ ገራዱዶ ለአየር ማረፊያ የደረሱት የፌደራል ፕሬዝዳንት ሳህለወርቅ ዘውዴና የተባበሩት መንግስታት ድርጅት ምክትል ዋና ጸሐፊ አሚና መሐመድ ፋፈን ዞን ድርቅን ሸሽተው የተፈናቀሉ ዜጎችን በአካል ከጎበኙ በኋላ ከተፈናቃዮችና የክልሉ አመራሮች ጋር ውይይት አካሂደዋል። ከተለያዩ ዞኖች ተፈናቅለው የተሻለ መኖና ውሃ ይገኝበታል ወደ ተባለው የፋፈን ዞን የመጡት የክልሉ ተፈናቃዮች እንዲቀርፉላቸው ያቀረቧቸውን ጥያቄዎች የክልሉ መንግስት የኮሙኒኬሽን ጉዳዮች ቢሮ ኃላፊ አቶ አብዱቀድርሽን ለአሜሪካ ድምጽ ተናግረዋል።
ተፈናቃዮቹ 3 ሰዎች ይድል ተሰጥቷቸው ችግራቸውን ማብራራት ተጠቅሟል። ምንድነው በአካባቢው ማህበረሰብ ጥሩ እንደተቀበለዋቸው ከብቶቻቸውም ፍየሎቻቸውም ግመሎቻቸውም እንደዚሁም ለማህበረሰቡ ጥሩ አድርቦት እንደተደረጉላቸው በዚህ ጎን ለጎን መንግስት ይቻል የነበረውን የእንስሳት መኖም እህል እርዳታም እንደተደረገላቸው ነው የተናገሩት። በዚህ ያው እስካሁን ሲደረግላቸው የቆዩት ደስተኛ እንደሆኑና ነገር ግን ከአካባቢው ክላይሜት አንጻር ብርዳማ ንፋሳማ ስለሆነ ማህበረሰቡም ቀን ወደ ቀን እየጨመሩ ስለሆነ ከብርድ ልብስ ጋር የተያያዘ እንደዚሁም ብርድ ልብስ አቅርቦት እንዲጨመርላቸው እንደዚሁም የሚሰጣቸው ያለቀባቸው ነው እና ጭማሬ የምግብ እርዳታ እንዲቀርብላቸው ነው የጠየቁት። በዚሁም የአካባቢው ሸማግሌዎች ተሰጥቷቸው ለማህበረሰቡ ዘለቄታ ያለው መፍትሄ እንዲፈጠርላቸው መንግስትም ዩኤን ከፍተኛ ባለስልጣናትም ጠይቋል።
ፕሬዚዳንት ሳህለወርቅ ዘውዴም ለድርቁ ተጎጆች ድጋፍ ከማድረግ ጎን ለጎን ወደ ቀያቸው ሲመለሱ በዘላቂነት የሚቋቋሙበት መንገድም እንደሚያስፈልግ መናገራቸውን አቶ አብዱቀድር ለአሜሪካ ድምጽ ተናግረዋል።
ሳንት ሳህለወርቅ ዘውዴ ምንድነው የተናገሩት? ጊዜያዊ ችግሩ መንግስትም ሰብአዊ እርዳታ ድርጅቶችም አሁን እንደሚረባረቡበትና ዋናውና ትኩረት የሚሰጠው ለወደፊት አካባቢያቸው ቀያቸው ተመልሶ ዘለቄታ ያለው ህይወት እንዲመሩ ከልማት ጋር የተያያዘ ፕሮጀክቶች እንዲሰሩ ከውሃ ጋር ግብርና ጋር ቅድምም እንደነገርኩ ትኩረት እንደሚደረግ ነው ባጭሩ ያብራሩት።
ከፕሬዚዳንት ሳህለወርቅ ዘውዴ ጋር በመስክ ጉብኝቱ ላይ የተሳተፉት የተባበሩት መንግስታት ድርጅት ምክትል ዋና ጸሐፊ አሚና መሐመድም የተባበሩት መንግስታት ድርጅት የድርቁ ተጎጂዎችን በዘላቂነት ለማቋቋም የሚያስችሉ ፕሮጀክቶችን ነድፎ ወደ ተግባር እንደሚገባ መናገራቸውን አቶ አብዱቀድር ገልጸውልናል።
የዩኤን ሴክሬታሪ ጀነራል ምክትል አሚና መሐመድ ድምፁን ወስዶ የሚመሩት ቲምም ዋና የዲፕሎማት ኃላፊም አብሮት እንዳሉና በዚሁ ለወደፊት ትላልቅ ፕሮጀክቶች በሶማሌ ክልል እንደሚታሰብና እንደሚሰራም ቃል ገብተዋል። ስለዚህ ከአጭር የኤመርጀንሲ ሪስፖንስ ጎን ለጎን ከመንግስት ጋር ተቀምጦ ፕሪዮሪቲ ወጥቶ ትኩረት የሚሰጠው በመንግስት እነዚህ ማህበረሰብ መልሶ ማቋቋም አስቸኳይ መልሶ ማቋቋም እንዲሰጥና በሊማት እገዛ የሚሰጥ ፕሮጀክቶች እንደሚቀረጽ ነው ያብራራችሁ።
በተያያዘ ዜና በመስራቅ አፍሪካ አድማሱን ያሰፋው ድርቅ ገፈት ቀማሽ የሆነችው ሌላኛው ሀገር ሶማሊያ ዜጎቿ ወደ ኢትዮጵያ በስደት መግባት መጀመራቸው የሶማሌ ክልል ርዕሰ መስተዳድር ሙስጠፋ ማህመድ በማህበራዊ ገጻቸው አስታውቀዋል። ከሶማሊያ ለመጡ 760 አባወራዎች ድጋፍ መደረጉን ያወሱት ርዕሰ መስተዳድሩ ሆኖም የድርቅ ተጎጂዎቹ ወደ ኢትዮጵያ በስደተኝነት መምጣት ሳያስፈልጋቸው በአገራቸው አስፈላጊውን ድጋፍ እንዲያገኙ የተባበሩት መንግስታት ድርጅት የስደተኞች ጉዳይ ኮሚሽን ወይም በመጻሩ UNHCR ጠይቀዋል። የዚህ ምክንያት የክልሉ ቃል አቀባይ አብዱቃድር ረሺድ አስረዳሉ።
አዎ ምንድነው ማለት ክልል ያው 2.4 ሚሊዮን ህዝብ አካባቢ በድርቁ ተጎድቶ ዳታ በተለያየ መንገድ ኢትዮጵያ መንግስትም የተለያዩ ክልሎችን የተለያዩ ከተማ መስተዳድሮችን ድጋፍ ማድረጋቸው ይታወሳል። እኛም ሶማሌ ክልል መደበኛ ስራችን አቁመን አዲስ ፕሮጀክቶችን አቁመን ለማህበረሰቡ ድርቁ ወደ ረሃብ እንዳይጋለጥ ስራ እያደረገ ነው። ስለዚህ ከሌላ ሀገር ተፈናቃዮች የኛ አቅም ውስን ስለሆነ ወደኛ ገብቶ የነበረንን ጫና ሌላ ጫና እንዳይፈጥሩብን እዛው ሀገራቸው እንዲረዱ እያመቻቸንላቸው ነው።
አብዱቃድር ከጸጥታ አንጻርም ስጋት አለን የሚሉት
ምንድነው? ስጋታችን እርዳታ እየተደረገ መሆኑ ሰዎች ሲሰሙ ተጨማሪም እየገቡ ስለሆነ ጸጥታ ጋትን ስላለን ማሊ አካባቢ አልሸባቦች ስለሚንቀሳቀሱ እነሱን ተከትሎ ሴኩሪቲያችን የሚያበላሽ አካል እንዳይገባ በእርዳታ ድርጅቶች UNHCR ግንኙነት አድርገን እዛው ወደዚህ ሲገቡ ተፈናቃይ ሪፊውጂ ነው የሚሆኑት። ወደ ድንበሩ ያው ዶሎ አዶና ዶሎ ሶማሊያ ያው አጠገብና አጠገብ ስለሆነ እዛው አገራቸው አቁመው ይህን እገዛ እንዲያደርግላቸው እያመቻቸን እንገኛለን። ለምን ብዙ ሰው በገባ ቁጥር ለደህንነታችን አደጋም የሆኑ ሰዎች ተከትሎ መግባት ስለሚችሉ ስጋትም እንዳይኖር እዛው ሶማሊያ ድንበር አካባቢ በአገራቸው እንድረዱ እያመቻቸንላቸው ነው ድርጅቶችን በማነጋገር።
ከበርካታ አስርት ዓመታት ወዲህ የከፋ ነው የተባለለት ድርቅ በአፍሪካ ቀንድ የሚገኙ በርካታ ሀገራትን ተጎጂ ያደረገ ሲሆን በኢትዮጵያም በሶማሌ ክልል 9 ዞኖች፣ በኦሮሚያ ክልል ቦረና ዞን እና በደቡብ ክልል ደቡብ ኦሞ ዞን በሚሊዮን የሚቆጠሩ ዜጎችን የሰው እጅ ጠባቂ አድርጓል። በመቶ ሺዎች የሚቆጠሩ እንስሳትም ህይወት አልፏል። የድርቁ ሁኔታ እስከፊታችን ሚያዝያ እንደሚቀጥልም የአየር ትንበያ መረጃዎች ያመለክታሉ። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
እየተከታተላችሁት ያላችሁት ጋቢና ቪኦኤ ነው። ወደ ተከታዩ መሰናዷችን እንለፍ። በኢትዮጵያ ልዩ ፍላጎት ያላቸው ህፃናት በቂ ድጋፍ የማያገኙ በመሆኑ በትምህርት ተሳትፏቸው ዝቅተኛ ናቸው። ራዕይ የተሰኘ አንድ የህፃናት መርጃ ተቋም ግን እነዚህ ህፃናት በሳይንስና ቴክኖሎጂ ልዩ ተሰጥኦ እንዳላቸው በመረዳት ነፃ የሙያና የቴክኖሎጂ ስልጠናዎችን በመስጠት ተማሪዎቹ ራሳቸውን እንዲችሉ በማድረግ ላይ ይገኛል። በአጭር ጊዜ የኮዲንግ ስልጠናም ልዩ ፍላጎት ያላቸው ህፃናት የኮምፒውተር መጫወቻዎችንና ሌሎች መተግበሪያዎችን መስራት ችለዋል። በዚህ ዙሪያ ከድርጅቱ መስራች ጽጌ ጠበቡና ሌሎች ተጠቃሚ ወላጆችንና ተማሪዎችን አነጋግሬያለሁ። ቀጥሎ ይቀርባል። ራዕይ የህፃናት መርጃ ድርጅት የዛሬ 7 አመት ሲመሰረት አላማው ልዩ ፍላጎት ኖሯቸው በአካታች ትምህርት ቤት ውስጥ መግባት ይቻሉ ግን በወላጆቻቸው ያቅም ማነስና የትምህርት ቤቶቹ የማስተማሪያ ድጋፍ እጥረት ምክንያት በቂ ትምህርት የማያገኙ ተማሪዎችን መርዳት ነበር። የድርጅቱ መስራች የሆነችው ጽጌ ጠበቡ እንደምታስረዳው ከሌሎች 5 ጓደኞቿ ጋር በመሆን 1 ብር በአንድ ቀን በሚል ባሰባሰቡት ገንዘብ በኢትዮጵያ አካታች ከሆኑ ትምህርት ቤቶች መካከል አንዱ በሆነው ስብስቴ ነጋሲ ተማሪዎቹ ምን አይነት ችግር እንዳሉባትና ምን አይነት ድጋፍ እንደሚያስፈልጋቸው ጥናት ጀመሩ።
ልጆቹ ያለ ትምህርት ኤክስፖዝ ተደርገው ስለማያውቁ እድሜያቸው ደግሞ ጋፉ ከእድሜ አውቶስ ከአስር እስከ 21 ነው እድሜያቸው እና እነሱን መጀመር አይደንቲፋይ ማድረግ ነበር። ችግራቸው ምንድን ነው? ከመርዳታችን ላይ ምንድን ነው የሌላቸው? ምንድን ነው የሚያስፈልጋቸው? እኛ የምንፈልገው ሳይሆን እነሱ የሚፈልጉት ምንድን ነው የሚለውን በማጥናት ነው የጀመርነው።
በወቅቱ በስብስቴ ነጋሲ ይማሩ የነበሩት ልዩ ፍላጎት ያላቸው ህፃናት ዝቅተኛ ኑሮ ካላቸው ማህበረሰብ የወጡ በመሆናቸው በቂ ምግብ ካለማግኘት ጀምሮ የጤና አገልግሎት ማጣት እንዲሁም ትምህርት ቤት ቢሄዱም ተገቢውን ትምህርት ያለማግኘት ችግሮች እንደነበሩባቸው ጽጌ ታስታውሳለች።
ምንድነው የሚያደርጓቸው? አንዳንዶቹ ደህና የሆኑትን ይደባልቋቸዋል። ምንም እንደዚህ ችግር ያለባቸውን ብቻቸውን አስቀምጧቸው ምን ነበር የሚያደርጓቸው? ከአንድ እስከ 3 ያስቀምጣቸው ነው። ለሰው አንደኛ ነበር የሚያርጓቸው። ምክንያቱም ልጆቹ ምንም የሚደግፋቸው የሚማሩበት ማቴሪያል አጣራቸው። ስለዚህ ብዙ ተማሪዎች አይመጡም ነበር። ያው እና ስናገኝ maybe 2 ተማሪ 3 ተማሪ ነበር። እና እሱን ለምን እንደማይመጡ ለምንድነው የማይመጡት እኛ ይሄንን ማድረከታል ለምንድነው የማይመጡት ሲባል በጣም የሚገርመው I don't know consequence one አንዳንድ ጊዜ እነዚህ ልጆች በጣም ብዙ ደሃ ቤተሰቦቻቸው ደሃዎች ናቸው። ይሄ ተመርጦ የተሰጠ ይመስላል አንዳንድ የሆነ እምትራውና አንዳንዶቹ ምግብ የሚበሉት የላቸውም ቁርስ የሚበሉት ስለሌላቸው ትምህርት ቤት አይመጡም።
የተማሪዎቹን ችግር በጥናት በተደገፈ መረጃ የተረዳው ራእይ ህጻናት መርጃ ስራውን የጀመረው በስብስቴ ነጋሲ ይማሩ የነበሩ 17 ልዩ ፍላጎት ያላቸውን ተማሪዎች የምግብና የጤና ድጋፍ በማድረግ ነበር። ልጆቹ ምን ቢማሩ ውጤታማ ይሆናሉ በሚል በባለሙያ የታገዘ ምክር መሰረትም ልጆቹ የሽመናና የስጋጃ ስራ ስልጠና ጀመሩ። ከአንድ አመት ከስድስት ወር ልፋት በኋላም ተማሪዎቹ 5 ስካርፎችን መስራት ቻላቸው። ለጽጌና ለባልደረቦቹ ትልቅ ስኬት ነበር።
እነዚህ ልጆች ዛሬ አሁን ባለፈው ሄጂ ነበር ኤፕሪል ላይና ወደ 25 ስካርፖች እንደሚሰሩት ስካርፖቹ በጣም የሚያምሩ አብዛኞቹ ለጨረታ ቀረባ ናቸው። አሁን የተወሰነ አለ ኖቬምበር 20 ላይ ጋላ አለን እናዘጋጀው እዛ ላይ ለሰው እናሳየው። 25 ስካርፖችን ሰርተው ብዙዎቹ ተሸጠዋልና ይሄ ለኛ በጣም ትልቅ ውጤት ነው። አይችሉም ተብሎ ቤት ውስጥ ተደብቀው ተስፋ ያጡት ልጆች ተስፋ እንዲኖራቸው ማድረግ እንደው በቃ በህልምሽ የሆነ ነገር አቺቭ እንደማድረግ ነው የሚቆጠረው።
ይህን በጎ ስራ በትርፍ ጊዜዋ የምትሰራው ጽጌ ጥበቡ ነዋሪነቷ በአሜሪካን ሀገር ቨርጂኒያ ግዛት ሲሆን የመጃ ቴክኖሎጂ ባለሙያ ናት። ይህን ሙያዋን በቨርጂኒያ በሚገኙ የመንግስት ትምህርት ቤቶች ታካፍል የነበረችው ጽጌ በወቅቱ ልዩ ፍላጎት ያላቸው ህጻናት ለቴክኖሎጂ ትምህርት ያላቸውን ፈጣን አቀባበልና ውጤታማነት በማየት ትምህርቱን ለኢትዮጵያውያን ወገኖቿ በነጻ ለማስተማር ወሰነች። ውጤቱም ካሰበችው በላይ እንደነበር ትገልጻለች።
እኔ ሲል ማስተማርቶ ስፔሻል ሜዲ ያላችሁ ላይ ሌላችሁ ልጆች ተደባልቀው ነው የሚማሩ እና አሰሰ ሁሉ ግሪ ፕሮግራም አስር ሳምንት ነው እና እኔ አስር ሳምንት አስተምሬ ሲጨርስ እነዛ ስፔሻል ሜዲ ያላችሁ ልጆች ከስፔሻል ሜዲ ከሌላችሁ ልጆች በጣም ውጤት ትልቅ ሰክሰስ ነው የሚያሳዩት ማለት ነው። ከዛ እሱን እያስተማርኩኝ ለራሴ መጠየቅ ጀመርኩኝ። አሁን እኔ ፉል ታይም ስራ አለኝ አይደል? በቃ ይሄንን ትቼ ለምን የኢትዮጵያ ኮሚኒቲ ያሉት ልጆች እንደዚህ አድርጌ አላስተምርም ብዬ ራሴን እንትን ማድረግ ጀመርኩ ማለት ነው።
ከነዚህ አመርቂ ውጤት ካሳዩ ተማሪዎች መካከል አንዷ የ23 አመቷ ሊዲያ ፍቅሩ ናት። ለሙዚቃ ልዩ ያላትና በተለይ ቫዮሊን በመጫወት ልዩ ተሰጥኦ ያላት ሊዲያ ምንም ውቀት ያልነበራትን የኮዲንግ ትምህርት ባጭር ሳምንት አጠናቃ 3 የኮምፒውተር ጌሞችን ሰርታለች።
ስለ ኮዲንግ ያወቅኩት በ2020 ዓመተ ምህረት ነበር። ጽጌነት ያስተማረችኝ በኮምፒውተር ላይ የጻፍኩ ኮዶችን ፈጥራለሁ። በጣም ቀላል ነበር።
የሚገርምሽ አንድ ሊዲያ የምትባል ያው የሚታረጋለች በጣም ጎበዝ ልጅ ናት። አሁን እሷ ኮዲንግ ቤዚኩን ጨርሳ ፓይተን የሚባል ፕሮግራሚንግ አለ አሁን ለሰርቲፊኬት እየተዘጋጀች ነው። Especially not. She never computer nessa a coding ተምራ አታውቅም። ግን ብዙዎቹ አሉ እንደሱና ስለዚህ እዚህ ያስተማረን በጣም successful ሲሆን እንዳልኩሽ ምንድን ያደረግነው ኢትዮጵያ ኮሚኒቲ ኢትዮጵያ ኤምባሲን በዚህ አጋጣሚ በጣም አመሰግናለሁ። ኢትዮጵያ ኤምባሲ ጋር ተነጋግረን በኮቪድ ሪስፖንስ እንትን ይህንን አድርገን ውጤት ስላየን ኢትዮጵያ ትምህርት ቤቶች ማስገባት እንፈልጋለን እና ኮምፒውተር ትልኩልናላችሁ ወይ ብለን ጠየቅ።
የሊዲያ እናት ማርታ ካሳሁን ሊዲያን ለኮዲንግ ትምህርት ስታስመግባት በዚህ መልኩ ውጤታማ ትሆናለች ብላ አስባ ባይሆንም ባየችው ውጤት ግን እጅግ ደስተኛ ናት።
እውነት ሊዲያ ስትጀምር ነገሩንም ያን ያህል ትሄድበታለች በጣም ብያድለን ያሰብኩት ትሞክረው በሚል ያሰብኩት ግን አንዴ ከጀመረችው በኋላ ያላችን ፖቴንሻል ሳይ በጣም ነው ሰርፕራይዝ የሆንኩት። እና ማንኛውም ልጅ ያህን አፖርቹኒቲ እያንዳንዱ ቢያገኝ ከሊዲያ በጣም ብዙ የሚበልጡ ልጆች አሉ። ምናልባት በእንደዚህ አይነት የሚበልጡ እና በጣም ሰክሰስፉል ይሆናሉ ብዬ ነው የማስበው።
ጽጌ፣ ይህ የኮዲንግ ስልጠና በኢትዮጵያ ለሚገኙ ልዩ ፍላጎት ያላቸው ህጻናት መሰጠት እንዲችል 186,000 ብር በማሰባሰብ 106 ኮምፒውተሮችን ስብስቴ ነጋስና ኮልፌ ቀራኒዮ ለሚገኙ ትምህርት ቤቶች ከላከች 7 ወር አልፏል። ስልጠናውና የትምህርት መርጃ መሳሪያዎቹም ተሟልተው የኮምፒውተሮቹን መድረስ ብቻ ይጣባበቃሉ።
አሁን ቴክኖሎጂ ነው የቴክኖሎጂ ዘመን ነው። እነዚህ ደግሞ ስፔሻል ኒድ ያላቸው ልጆች በጣም ጎበዝ ናቸው። አፕሊኬሽን መስራት ይችላሉ። ትንሽ አፕሊኬሽን ሰርተው መሸጥ ይችላሉ። 3D ፕሪንት የሚደረጉ ነገሮችን በኮምፒውተር ሰርተው ፕሪንት አድርገው መሸጥ ይችላሉ። ገቢ ማግኘት ይችላሉ። ስለዚህ ያው ገቢ የምናገኝ አንድ ሰው ቀለም ተምሮ ዲግሪ ይዞ ስራ ይገባል። ሌላው ደግሞ ሙያ ተምሮ በሙያው ራሱን ችሎ ይኖራል ማለት ነው ለተሰጠው ጊዜ።
የሊዲያ እናት ማርታም በልጇ ያረጋገጠችው ይህንኑ ነው። ልዩ ፍላጎት ያላቸው ህጻናት የራሳቸው ልዩ ተሰጥኦ ያላቸው በበቂ ትምህርትና ድጋፍ ከታገዙ ትልልቅ የፈጠራ ስራዎችን መስራት የሚችሉ የነገ ሀገር ተረካቢዎች ናቸው። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። የምሽቱን እንግዳችንን የምናስተዋውቅበት ሰዓት ነው። እንግዳችን አቤል አሻግሬ ይባላል። አዲስ መተግበሪያ የፈጠረ ወጣት ነው። አቤል ካጋሮቹ ጋር በመሆን ዩስቴክ በተሰኘ ተቋማቸው አማካኝነት ኢትዮሎኬት የተሰኘ መተግበሪያና ድህረ ገጽ ገንብቷል። ስልካሩ ምንነትና ጠቀሜታ ለማወቅ ሀብታሙ ስዩም በስልክ አግኝቶታል። አቤል ስላጀማመሩ በማስረዳት ይጀምራል።
ከአንድ አመት ከሁለት አመት በፊት ኢትዮጵያን ትንሽ ለብር ሞክረን ነበረ። በዛን ጊዜ እንደዚህ የተፈጥሮ እና የታሪክ መስህብ የምንላቸውን ቦታዎች ለብር በምፈልግበት ጊዜ የት ቦታ ይገኛል፣ አገልግሎቶች የት ይገኛሉ፣ ቦታቸው የት ነው፣ የዋጋ እንትናቸው እንዴት የት ነው፣ ይህን ኢንፎርሜሽን ማግኘት አልቻለም ነበር። በትክክል በተዘጋጀ ሁኔታ እናገኛቸው። ከኛ ችግር በመነሳት ለምንድን ነው የራሳችንን አንድ የሆነ ስራ ሰርተን በሶፍትዌር እና ድረ ገጽ በመስራት እኛም ስራችን ስለሆነ ሆነ ለምንደዚህ አይነት ስራ ሰርተን ለዙም አናቀርብም ብለን አሰብን። ይህን ስንጀምረው ዌብሳይቱ ወይም ድረገጹን ከአንድ አመት በፊት ነው የሰራ ነው እና ሰርቪስም እንዲሰጥ ያስጀመር ነው። የዛሬ አመት ታህሳስ ላይ ድረገጹ አገልግሎት መስጠት ጀመረ። ከዛ በኋላ ደግሞ ከድረገጹም ሌላ ደግሞ የስልክ መተግበሪያ ያስፈልጋል ብለን ስላሰብን የስልክ መተግበሪያውን ደግሞ የዛሬ ሁለት ሳምንት አካባቢ ግንቦት 14 ላይ ይፋ አውጥተነዋል።
ይሄ መተግበሪያ ምን አይነት ጠቀሜታ ነው ለሰዎች የሚሰጠው? በስራ ላይ የሚያውሉት በምን መልኩ ነው?
የአንድሮይድ መተግበሪያ ነው የለቀቅነውና እሱ ማንኛውም ሰው ኢትዮሎኬት ብሎ ሰርች ቢያደርግ ፕሌይ ስቶር ያገኘዋል፣ ወይም ሊንካቸው ሶሻል ሚዲያ ላይ ይችላል ነው እሱ በተሉት አፕሊኬሽኑን አውርደው ስልካቸው ላይ ኤኒታይም መጠቀም ይችላሉ። የመተግበሪያው አገልግሎት ምንድን ነው? እነዚህ ሰርቪስ ይሰጣሉ ወይም አገልግሎት ይሰጣሉ ምንላቸውንም ማንኛውንም አይነት ቢዝነሶች በእኛ መተግበሪያ ላይ ለማስገባት አዘጋጅተነዋል። ስለዚህ ማንኛውም የቢዝነስ ባለቤት ይሄንን ፕላትፎርም በመጠቀም የነሱ ማሳያ ስራቸውን የሚያሳዩበት ሾኬስ የሚያደርጉበት ፕላትፎርም ስለሆነ እዛ ላይ ስራቸውን አገብተው ይሄንን ሰርቪስ ከዚህ እስከዚህ ሰዓት እንሰጣለን፣ ዋጋችን ከዚህ እስከዚህ ነው፣ ሎኬሽናችን ቦታችን ደግሞ ከይሄ ይሄ ቦታ ነው ብለው እዛ ጋር እንትን ይላሉ። ተጠቃሚዎች ደግሞ የነሱ ተጠቃሚዎች ያንን ቦታ በማግኘት እንደዚህ እንደዚህ ዋጋቸው ጥሩ ነው፣ ይሄ ደግሞ ሰርቪሳቸው ጥሩ ስለሆነ ይሄን ምርጫችን አድርገን እዛ ቦታ ሄደን እንጠቀማለን ብለው ይጠቀማሉ። ያንን ከተጠቀሙ በኋላ ደግሞ የተጠቀሙትን አገልግሎት እዛው ጋር አስተያየት መስጠትና በአምስት ኮከብ ደግሞ ይሄን ያክል ነው የጥራት ደረጃችን ይሄን ያክል ነው ብለው አስተያየት መስጠት ይችላሉ። በዛ መሰረት የቢዝነስ ባለቤቶቹም ስራቸውን ያጎለብታሉ፣ ያሻሽላሉ ማለት ነው። መተግበሪያው እንደዚህ እንዲያደርግ ብለን ነው ያሰብነው። መተግበሪያው አሁን በውስጡ ከ120 በላይ ምድቦች አሉት። እነዚህ ምድቦች ሆቴልን፣ ካፌን፣ ሌሎችንም የአርት ጋለሪዎችን እንደነዚህ አይነት ቦታዎችን ያቀፈ ነው። ዋና አላማችን ሆቴልና እንደዚህ የቱሪዝም ሴክተሩ ላይ መስራት ነው። ከሳር ግን ብዙ ቦታዎችን አስገብተናል። ተጠቃሚዎችም እዛ ጋር አፕሊኬሽን መተግበሪያውን በመጠቀም እነዚህን ቦታዎች በቀላሉ ማግኘት ይችላሉ ማለት ነው።
እንግዲህ እንደተረዳሁት መተግበሪያው ሰዎች በአቅራቢያቸው ያሉ አገልግሎቶችን በቀላሉ እንዲያገኙ የሚያስችል የሚያመላክት መተግበሪያ ነው። ለምሳሌነት በአህዮት መሰረት ምግብ ቤቶች፣ ጸጉር ቤት፣ ቤተመጻሕፍት የመሳሰሉትን ያሳያል። በመተግበሪያው ላይ የተጫኑትን መረጃዎች እንዴት ማስተባበር ቻላችሁ?
መረጃውን ማግኘት ብዙ ጊዜ ይፈጅቶብናልም ቀላልም አልነበረም። ሆነስ ለምናገር በራሳችን የሰበሰብናቸው ዳታዎች አሉ። ቀጥታ ደግሞ እነዚህ የቢዝነስ ባለቤቶቹን ራሳችን ፈልገን ሄደን የተወሰኑ ሰዎች በራሳችን በእኛ አስር የቀጠርናቸው ሴልስ ምንላቸው ሰዎች ይችላሉ። እነሱም ቀጥታ እነዚህም ሰርቪስ የሚሰጡትም ሰዎች ቀጥታ በመሄድ ዳታችሁ ምን አይነት ዳታ ነው እዚህ ጋር የኛ መተግበሪያ ላይ እንዲገባላችሁ የምትፈልጉት፣ ማሳየት የምትፈልጉት፣ ስራችሁ እንዴት ነው ሾኬስ ማድረግ የምትፈልጉት የሚለውን ዳታ በራሳችን ማለት ነው ኮሌክት አድርገን ሰብስበን ነው በአብዛኛው ያስገባ ነው። ሌላ ኢንፎርሜሽን ደግሞ እንደዚህ ፐብሊክ የምንለው ኢንፎርሜሽን፣ ህዝቡ ማወቅ አለበት የምንለውን ኢንፎርሜሽን ደግሞ በራስ ነው ኮሌክት አድርገን ማስገባት ይችላናል።
እናንተ ከመዘገባቻቸው የንግድ ቤቶች ወይም ደግሞ አገልግሎት ሰጪዎች በተጨማሪ አዳዲስ አገልግሎት ሰጪዎች፣ አዳዲስ ድርጅቶች በመተግበሪያው ላይ ስማችንና አገልግሎታችን መስፈር አለበት ብለው ቢፈልጉ ማድረግ የሚጠበቅባቸው ነገር ምንድነው?
ድረገጹንም መተግበሪያውንም ከመጀመሪያው ስንፈር ማንኛውም ሰው እዛ ጋር ፕሮፋይል ፈጥሮ የራሱን ቢዝነስ ሬጅስተር እንዲያደርግ ክፍት አድርገን ይሰራል። ስለዚህ ማንኛውም የቢዝነስ ባለቤት እዛ ጋር ቢዝነስ አለኝ እዚህ ካታጎሪ ላይ እንዲገባልኝ እዚህ ምድብ ላይ እንዲታይልኝ ይፈልጋለሁ የሚለውን በራሱ ኤኒታይም መተግበሪያችንም ድረገጻችንም ተጠቅመው ፕሮፋይል ፈጥሮ የራሱን ቢዝነስ ማስመዝገብ ይችላል። ከተመዘገበ በኋላ እኛ ትክክለኛ ነው አይደለም የሚለውን ኮንታክት እንዲያደርጉን ወይ ራሳችን ደግሞ ኮንታክት አድርገን ትክክለኛ ቢዝነስ ከሆነ እዛ ጋር ቬሪፋይ እናደርገዋለን ትክክለኛ ቢዝነስ ነው፣ መተግበሪያችንም ላይ ድረገጻችንም ላይ ይታያል ማለት ነው። ስለዚህ ለማንኛውም የቢዝነስ ባለቤት ክፍት የሆነ ፕላትፎርም ነው።
እንደዚህ ያሉ መተግበሪያዎችን በማዘጋጀት ረገድ ድረገጹንም በመገንባት ሂደት ውስጥ ፈታኝ ነገሮች ምንድን ናቸው?
ገባ አንደኛ ያው ጽናት የሚለው ነገር ያስፈልገዋል። ይህን ስራ ሲጀመር ተጀምሮ እስከሚያልቅ ድረስ እስከመጨረሻው ፕላትፎርም እስከሚወጣ ድረስ ያለው ጽናት የሚለው ነገር ነበር አንደኛ ቻሌንጁ ነገር። ፕላትፎርሙን መስራቱ ብቻ አይደለም፣ መተግበሪያውንም ድረገጹንም ከሰራም በኋላ ወደ ስራ ወደሚለው ነገር ለመግባት እንዴት ነው እነዚህ ሰዎች ይሄ ነገር ጥሩ ነገር ነው ተጠቀሙበት የሚለውን ነገር እሱን ማለት አንደኛ ዋናው ቻሌንጅ እሱ ነበረ። ግን ዋናው ሲደመር እሱን ለመስራት ለራሱ አሁን ኢትዮጵያውያን የሚለው የኢንተርኔት እንትን ተስፋፋ ቢባልም አሁን ለጊዜው ስቲል የሚቀረው ነገር አለ። ኮኔክሽን ማግኘት በጣም ያስቸግራል። አሁን እኛ እሱ ስንጀምር የጀመርነው ዩኒቨርሲቲ ተማሪዎች እያለን ዩኒቨርሲቲ በምናገኘው ኮኔክሽን ነው። ከዛ ውጭ ስንወጣ ያስቸግራል። ቤት ለቤት የለም፣ የዋይፋይ አክሰስ የለም። ኢቨን ሪሶርስ ለራሱ የመተግበሪያዎችን ለመስራት ጥሩ ኮምፒውተር ያስፈልጋል። አሁን እሱ ለራሱ ትልቅ ቻሌንጅ ነበረ ፕላትፎርሙ መገንባት። ፕላትፎርሙ ከተገነባ በኋላ ግን ፋሚሊያራይዝ ማድረግ ወደ ህብረተሰቡ ወደ ማህበረሰቡ እንዴት ነው እንዲተዋወቅ የሚለው እንዲያውም መተግበሪያውን ከመስራት በላይ ቻሌንጅ ውስጥ ነበር ነው።
አቤል በስራህ መተግበሪያዎችንና የኮምፒውተር ስርዓቶችን ትገነባለህ ወይንም ሶፍትዌር ዲቨሎፐር ነህ። ኢትዮ ሎኬት ከተሰኘው አገልግሎት በተጨማሪ ለወደፊቱ ማበርከት የምትፈልጋቸው ስራዎች በምን ላይ የሚያተኩሩ ናቸው?
ከዚህም በፊት ስንሰራ የነበሩ ወደፊት የሚመስረት አላማ ያለው ፎከስ የምናደርገው ድረ ገጾችና ሞባይል አፕሊኬሽኖችን መስራት ላይ እሱ ፎከስ የምናደርግበት ምክንያት ምንድን ነው? ኢትዮጵያ ያው አሁን ዲጂታይዝ እያደረግን ነው ብዙውን ነገር ኢትዮጵያ ውስጥ በፋይናንሻል ቴክኖሎጂ፣ በግብርና ቴክኖሎጂ፣ በንጹህ ኤነርጂ ቴክኖሎጂ ዲጂታላይዝ እየተደረገ ነው ኢትዮጵያና የኛ እንደ ድርሻ አስተዋጽኦ ማድረግ የምንፈልገው ድረገጽና ሞባይል ላይ ያደረግነው ምንድን ነው? እኛ ትንሽ እውቅና የገነባ ነው እሱ ላይ ነው አንደኛ። ሁለተኛ ደግሞ ኢትዮሎኬትን የሰራው እናት ካምፓኒው ዋይቴክ ወይም ዩስቴክ የሚባል ካምፓኒያችን ነው። ይሄ የወጣቶች ቴክኖሎጂ የምንለው ካምፓኒ ሞባይልና ድረገጾችን በመስራት አሁን ለሁለት ዓመታት ያክል ለሀገር ውስጥ ላሉ ክላይንቶችም ውጭ ሀገር ላሉ ክላይንቶችም ስራዎችን በመስራት ይታወቃል። እና ወደፊትም ይሄንን ስማችንን ገንብተን እንደዚህ አይነት ዲጂታል ሶሉሽኖችን ለኢትዮጵያ ማበርከት ለማህበረሰቡ ማበርከት የምንፈልገው።
እጅግ በጣም አመሰግናለሁ አቤል አሻግሬ። ኢትዮ ሎኬት ስለተሰኘው ሰዎች በአካባቢያቸው ካሉ አገልግሎት ሰጪዎች ጋር በቀላሉ እንዲገናኙ አጋዥ መተግበሪያ ስላብራራህልን በእጅጉ አመሰግናለሁ። መልካም ምሽት ይሁንልህ። መልካም እድል ግጠማችሁ።
አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። አብረናችሁ አመሸነው ዋና አዘጋጅ ሰለሞን አባተ፣ አቀናባሪ ንጉሱ ታምሬና እኔም ሳስተናግዳችሁ አመሸሁት ስመኝሽ ቆየ ነበርን። ለማስታወስ ያክል ፕሮግራማችን በሬዲዮ ባጭር ሞገድ በ25 ሜትር ባንድ በ12040 ኪሎ ሄርዝ እንዲሁም በ19 ሜትር ባንድ 15580 ኪሎ ሄርዝ ላይ ይተላለፋል። በተጨማሪም በኢትዮሳት ላይ በቀጥታ መከታተል ትችላላችሁ። በዌብሳይታችንና በማህበራዊ ትስስር ገጾቻችንም እንዲሁ ልትከታተሉ ትችላላችሁ። ፕሮግራማችን ላይ አስተያየት ካላችሁ @voaamharic በማለት መልእክቶቻችሁን ልታደርሱን ትችላላችሁ። ነገ በተመሳሳይ ሰዓት እንገናኛለን። የነገ ሳይበለን መልካም ምሽት። We'll be right back.